This is the Voice of America broadcasting to Africa. The following program is in Amharic.
ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። የአሜሪካ ድምጽ ራዲዮ በየለቱ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ22 ሜትር ባንድ ወይም በ13870 ኪሎ ሄርዝ፣ በ25 ሜትር ባንድ ወይም በ11520 11905 እና 11925 ኪሎ ሄርዝ እንዲሁም በ31 ሜትር ባንድ ወይም በ9875 ኪሎ ሄርዝ ዘወትር እሁድ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን አሁን ጀመረ።
ወጭን ማወዳደር እንዲሁ ለስሙላ ነው እንጂ አንዱ ሀገር ህልም ለሌላው ሀገር ቀላል ሊገጥም አይችልም። እና ውድድሩ ግን በጠቅላላ በኃይለኛ መንፈስ ምረከበው አይደለም አላምንበትም። ግን ለፊልሙ ለማሰራጨት ይጠቅመናል። ዩሮፕ በተለይና አሜሪካ አንደኛ የጁሪው ፕራይስ ፕሪቪሌጅድ ፕራይስ ነው። ከዛ ስነ ጽሁፉ የስክሪፕቱ ሽልማት በስት ስክሪን ፕሌይ የሚባል ካታጎሪ አለ። በዛ ካታጎሪ የተሸለመ ነው። ከዛ የበለጠ ግን ዋናው ህዝቡ እንዴት እንደተቀበለው። ሁለተኛ የዩኒሴፍም ዩኔስኮ አምስት ሽልማት ነው በጠቅላላ።
በቅርቡ በ65ኛው የቬኒስ ዓለም አቀፍ የፊልም ፌስቲቫል ሁለት ሽልማቶችን የተቀበለው ጤዛ የተሰኘው ፊልም ዲሬክተር፣ አዘጋጅና ጸሐፊ እውቁ ኢትዮጵያዊ የፊልም ሰው ፕሮፌሰር ኃይሌ ገሪማ እጅግ ከፍተኛ ዋጋ የሚሰጠውን የዳኞቹን ሽልማት ጨምሮ እንደ ገለጸልን አምስት ሽልማቶችን ተቀብሏል። ብዙዎች አሸናፊ ለመሆን የቻሉትን ሁሉ ማድረግ ብቻ ሳይሆን የሚሟሟትለትን በኃይለኛ መንፈስ የምረከበው አይደለም አላምንበትም ያለንን የፊልም ሰው በውድድሩ ለምን ተሳተፍክ ታዲያ ብለነውም ነበር። አጥጋቢ መልስ ያለው ይመስላል። ንጉሴ አክሊሉ ከአዲስ አበባ በኢትዮጵያ የባህር ኃይል ታሪክ የመጀመሪያይቱን ብሪዮን የተሰኘችውን መርከብና እርሷን ተከትላ የመጣችውን ዝነኛይቱን ዘርአይ ደረስ የተባለችውን መርከብ ታሪኮች ጨምሮ በምጥን ዝግጅቱ ያስዳስሰናል። በሳምንታት የሚቆጠር ጊዜ የቀረው የዩናይትድ ስቴትስ ፕሬዚዳንታዊ የምርጫ ዘመቻ ዙሪያ እንዲሁ አጠር ያለ መሰናዶ ይዘናል። ሌሎችም አሉን። ለሰዓቱ በተመረጡ ምርጥ ዜማዎች ታጅበው ይቀርባሉ። ጤና ይስጥልን፣ እንደምን ሰነበታችሁ ክቡራትና ክቡራን አድማጮቻችን። መስከረም 25 2001 ዓ.ም የራዲዮ መጽሔት ከቴክኒክ አቀናባሪ ቴሌላይም ባካሪ ይዤ ቀርቤያለሁ። የዕለቱ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ነውና ዕለቱ የራዲዮ መጽሔት ነው። ሰዓቱ በዜናው እንጀምራለን። መልካም ምሽት።
እንደምን አምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። በኢራቅ የዩናይትድ ስቴትስ ጦር ሰራዊት እንደገለጸው የአሜሪካ ወታደሮች በአንድ የተጠርጣሪ ነውጠኛ መኖሪያ ቤት ላይ ወረራ ባካሄዱበት ወቅት ተፈላጊው ፈንጂ የተጠመደበትን ሰደርያውን ለኩሶ ለአምስት ነውጠኞች፣ ለሶስት ሴቶችና ሶስት ሕፃናት መሞት ምክንያት ሆኗል። አሜሪካውያን ወታደሮች ሙሱል ከተማ ውስጥ ተጠርጣሪው አሸባሪ ተሸሽጎበታል ተብሎ በታመነው ቤት ለመግባት ሲሞክሩ ተኩስ የተከፈተባቸው መሆኑን ጦር ሰራዊቱ ጨምሮ ገልጿል። በዚያን ወቅት ነው ተብሏል አጥፍቶ ጠፊው ነውጠኛ የሰደርያውን ፈንጂ የለኮሰው። በወረራው ወቅት አምስት አሸባሪዎች፣ ሶስት ሴቶችና ሶስት ሕፃናት ሲገደሉ ሌላ አንድ ሕፃን ጉዳት ደርሶበታል ሲል የጦር ሰራዊቱ መግለጫ ያብራራል። ቤቱ ሲፈተሽም የጦር መሳሪያዎችና ፈንጂዎች መገኘታቸው ታውቋል። የህብረቱ ኃይሎች አፍጋኒስታን ውስጥ አንድ አንጋፋ ተጠርጣሪ የታሊባን ጦር አዛዥ መያዛቸውን ኔቶ አስታውቋል። የሰሜን አትላንቲክ ቃል ኪዳን ድርጅቱ ዓለም አቀፍ የጸጥታ ጥበቃ አጋዥ ኃይል ዛሬ እንደገለጸው በወታደሮቹ የተያዘው የጦር መሪ ሙላ ሳኪዳድ ይባላል። ሳኪዳድ በአካባቢው ሙላ ሙጃሂድ በመባልም ይታወቃል። ረቡዕ ዕለት ከአንድ ሌላ ነውጠኛ ጋር በቁጥጥር ስር የዋለው ኡሩዝጋን ክፍለ ሀገር ውስጥ ነው ተብሏል። ብዛት ያላቸው የታሊባን ተዋጊዎችን እንደሚመራና ክፍለ ሀገር ውስጥ የአጥፍቶ ጠፊ ጥቃቶችን ያቀነባብር እንደነበር ይጠረጠራል። ሳኪዳድ በአፍጋኒስታን ከታሊባን አመራር በተለይም ከሁለተኛው ሰው ከሙላ በራደር አኩንድ ጋር ቅርብ ግንኙነት አለው ይባላል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ኮንዶሊዛ ራይስ በአሁኑ ወቅት ካዛክስታን ይገኛሉ። በሴኩሪቲና የኃይል ማመንጫ ግንባታ ትብብር ላይ ለመነጋገር ነው ተብሏል። ውጭ ጉዳይ ሚኒስትሯ በጉብኝታቸው ወቅት ከፕሬዝደንቱ ኑርሱልጣን ናዛርባየቭና ሌሎች ከፍተኛ የሀገሪቱ ባለሥልጣናት ጋር ይገናኛሉ ተብሏል። በቀድሞዋ የሶቪየት ሪፑብሊክ ስለ ጸጥታ ፖለቲካና የኢኮኖሚ ተሃድሶ ፕሮግራሞች ጉዳይ ይመክራሉ። ዩናይትድ ስቴትስ ከካዛክስታን ጋር ቅርብ ግንኙነት ለመመስረት የያዘቻቸው ጥረቶች ሩሲያ በማዕከላዊ እስያ ያላትን ተጽዕኖ ዝቅ ለማድረግ አይደለም ሲሉ ኮንዶሊዛ ራይስ ተናግረዋል። በዩናይትድ ስቴትስ የሪፐብሊካን ፓርቲ እጩ ምክትል ፕሬዚደንት ሳራ ፓልን የዲሞክራቲክ ፓርቲው ለፕሬዚደንትነት ያጫቸውን ባራክ ኦባማን ከአሸባሪዎች ጋር ተወዳጅተዋል ሲሉ በመክሰስ የያዙትን ዘመቻ አጠናክረዋል። በአሜሪካ መራጮች ዘንድ ኦባማ ተቀባይነት የላቸውም ሲሉም ተደምጠዋል። ፓልን ክሳቸውን የመሰረቱት ሴናተር ኦባማ በአሁን ወቅት ኢሊኖይ ኮሌጅ ውስጥ መምህር ከሆኑት ከዊሊያም አየርስ ጋር ግንኙነት ነበረው የሚለውን የአንድ ጋዜጣ ዘገባ ነው። አየርስ ከ40 ዓመታት በፊት ዘ ዌዘር አንደርግራውንድ የተሰኘ የቪየትናምን ጦርነት የሚቃወም ቡድን መስርተዋል። ቡድኑ በመንግስት መስሪያ ቤት ህንጻዎች ላይ ለደረሱ የቦምብ ጥቃቶች ኃላፊነት የወሰደ ነው። ኦባማና አየርስ በ1990ዎቹ ዓመታት በቺካጎ የትምህርት ቤቶችን ነጻ ፕሮጀክቶችና የበጎ አድራጎት ድርጅት ቦርድ አብረው ሰርተዋል ይባላል። ሴናተር ኦባማ የአየርስን አክራሪ እንቅስቃሴዎች ያወግዛሉ። የፓሊን አስተያየቶች አስከፊና የመራጮችን አስተያየት አገሪቱ ከገባችበት የኢኮኖሚ ቀውስ ለማስቀየር የታለመ ነው ሲል የኦባማ የምርጫ ዘመቻ አስተባባሪ አውግዟል። በጆርጂያ የቆዩ የሩሲያ ኃይሎች ደቡብ ኦሴሺያ አቅራቢያ የነበራቸውን የፍተሻ ኬላ እያፈረሱ መሆናቸውን የአውሮፓ ህብረት የተኩስ አቁም ታዛቢዎች አስታወቁ። የሩሲያ ኃይሎች በዛሬው ዕለት ከበርካታ በሞስኮ ከግጭቶች ነጻ ተብለው ከታወጁ ኬላዎችም ለማንሳት ሲዘጋጁ ታይተዋል ተብሏል። የሩሲያ መንግስት ፈረንሳይ በሸመገለችው የተኩስ አቁም ስምምነት መሰረት ከጆርጂያ ግዛት እስከ መጪው አርብ ድረስ ወታደሮቹን ለማስወጣት ቃል ገብቷል። የጆርጂያ የሀገር አስተዳደር ሚኒስቴርም ናዳር ባዜቪና አሊ ከተባሉ ሁለት ከተሞች ኬላዎቹ መነሳታቸውን አረጋግጧል። የሩሲያ ኃይሎች ባለፈው ነሐሴ ወር ወደ ጆርጂያ የገቡት ቲቢሊሲ በተገንጣይ ደቡብ ኦሴሺያ ላይ ወታደራዊ ዘመቻ ከከፈተች በኋላ እንደነበር ይታወሳል። ሞስኮ ከዚያም በኋላ ለደቡብ ኦሴሺያና አብካዚያ ነጻነት ዕውቅና ሰጥታለች። ምዕራባውያን መንግስታት ግን የሩሲያን እርምጃ አጠንክረው ይተቻሉ። በመጨረሻም በናይጄሪያ ዋና የሽምቅ ተዋጊዎች ቡድን ከአንድ ወር በፊት በሌላ አማጺ ቡድን ታግተው የነበሩ 19 በነዳጅ ዘይት ቁፋሮ ስራ የተሰማሩ ናይጄሪያውያንን አስለቅቄያለሁ ይላል። የኒጀር ዴልታን ነጻ ለማውጣት እንቀሳቀሳለሁ የሚለው ቡድን ዛሬ ባወጣው መግለጫ ታጋቾቹን የለቀቀው ሪቨርስ በተባለው ክፍለ ሀገር ውስጥ መሆኑን አስታውቋል። ዜናው አበቃ።
ራዲዮን ይምራኝ ከራዲዮን ወፍ ነው ዘሩ ዘርማን ዘሩ እንቁላልና ወፍ እንደለው ባጭሩ መጀመሪያ እንቁላል ከዚያ በኋላ ወፍ ደግሞ ከዚያ እንቁላል የከራዲዮን ወፍ። በጥንት አይሁዶች ዘንድ በብሉይ ልምዳቸው ከዚህ ወፍ ዘር ጋራ ያተሳሰራቸው አንድ ልምድ አላቸው። በክፉ በሽታ ቢታመም አንድ ሰው የዛፉን ስር ምሰው ቅጠሉን በጥሰው አድባሩን አውግርም ሲለምኑ ውለው ሲለምኑ አድረው አልድን ያለ እንደሆን ይምጣ ከራዲዮን፣ ከራዲዮን ይምጣ። በሽታው ክፉ ነው አንዴ ከተባለ ስርማሽ ቅጠል በጣሽ ዝም ነው ጭጭ ነው ያለ ከራዲዮን መልስ የሚሰጥ የለ። ካለበት በረሃ ይያዝና ወፉ ታማሚው ይጠባል የወፉን አፍ ባፉ ንዳድ በሽታውን ለወፉ አስረክቦ የወፉን ጤንነት በተራው ተረክቦ ታማሚው ይድናል ከራዲዮን ታሞ። የሰውን በሽታ ወፉ እየታመመ ነጭ ላባው ጠቁሮ ኃይሉ እየደከመ ክንፎቹ እስኪዝሉ ወደ ባህር በሮ ከውሃው ይከታል ራሱን ወርውሮ እዚያም በሳልስቱ በፍጹም ታድሶ ጣዳ ላባውን ጤናውን መልሶ ከባህር ይወጣል በሰማይ ይበራል። ደግሞ ሌላ ደዌ ደግሞ ሌላ እርዳታ ደግሞ ሌላ ሸክም ለሰው ልጅ ሊሸከም
ከራዲዮ ነብይ ሆነ የሁላችን መሪ ህመምን ተቀባይ ችግር አባራሪ እንዴት ጥሩ ነበር በኢትዮጵያ ሰማይ የወፍ በነበር
ከራዲዮን በተሰኘው የሳምንቱ ምርጥ ግጥም የምሽቱን መስናዳችንን ጀምረናል። ግጣሚው ወጣት አበባ መላኩ ነው ያነበበልን። በ1999 በዚህ ርዕስ ካሳተመው የግጥም መድብሉ ነበር ያገኘሁት። አበባውን ለንባቡም ለግጥሙም አመሰግናለሁ። ሙዚቀኛው ግሩም መዝሙርና ጓደኞቹ አዲስ አኩስቲክ ባንድ በተባለው ባንዳቸው አማካኝነት ባለፈው ዓመት የኢትዮጵያ ሙዚቃ ፌስቲቫል ከተጫወቷቸውና ከመድረክ ከተቀረጹ ስልቶቻቸው ይህን ቀጥሎ የምትሰሙትን በሙዚቃ መሳሪያ የተቀነባበረ ዜማ ላስከትልና ወደ ቀዳሚው ቅንብራችን ላምራ። ሩምና ጓደኞቹን አዲስ አኩስቲክ ባንድን አመሰግናለሁ። አድማጮች በመግቢያ ያስተዋወቅኩት ነው ቀዳሚው የ65ኛው የቬኒስ ዓለም አቀፍ የፊልም ፌስቲቫል አሸናፊ ነው። ከፌስቲቫሉ ውጪ ያገኛቸውን ሳይጨምር የሁለት ዋና ዋና ሽልማቶች ባለቤት ለመሆን በቅቷል። ጤዛ 14 ዓመታት መውሰዱ የተነገረለት ጤዛ የተሰኘው የዚህ ፊልም ጸሐፊ አዘጋጅና ዲሬክተር ፕሮፌሰር ኃይሌ ገሪማ ሽልማቶቹን አስመልክቶ ለወረወርኩለት ቀዳሚ ጥያቄ ከሰጠኝ ምላሽ እንነሳ። አድማጮች ከዚያ በፊት ግን እንደ ጥበብ ሰውነቱና እንደ መምህርነቱ ቀደም ብላችሁ እንደሰማችሁኝ አንተ እያልኩ ባስተዋውቅም ወደ ዋናው ቃለ ምልልሳችን ስንገባ ግን አንቱ እያልኩ ነው ያወያየሁትና የሁለቱን አጠራሮችን ቅይጥነት መንስኤ እንድትረዱልኝ ከወዲሁ ለመግለጽ ያህል ነው። አሁን ወደ ቃለ ምልልሱ እናመራለን። ፕሮፌሰር ኃይሌ በቅድሚያ እንኳን ደስ ያለዎት።
እግዚአብሔር ይስጥልኝ።
በ65ኛው የቬኒስ ዓለም አቀፍ የፊልም ፌስቲቫል ሁለት ዋና ዋና ሽልማቶችን አሸንፈዋል። ከዚያ ውጪ ያሉትንም ቆየት ብለው ይነግሩናል። አድማጮች የውድድሩን ባህሪ የሽልማቶቹንም አይነት እንዲረዱ ያህል ግን ምን አይነት ውድድር ነው የተካሄደው? ምን አይነት ፊልሞች ተሳተፉበት? በይበልጥ ደግሞ ስለ ሽልማቱ ባህሪና አይነት ቢያስረዱን።
በየቦታው ዓለም በሙሉ የተሰሩ ፊልሞች ይመረጣሉ እና ውድድሩ ላይ ከተመረጡ በኋላ ውድድሩ ይሆናል። ግን ሁልጊዜም ፊልሞችን ማወዳደር እንዲሁ ለሙላህ ነው እንጂ አንዱ ሀገር ህልም ለሌላው ሀገር በቀላሉ ሊገጥም አይችልም እና ውድድሩን በጠቅላላ በኃይለኛ መንፈስ ምረከበው አይደለሁም፣ አላምንበትም። ግን ለፊልሙ ማሰራጨት ይጠቅመናል። ዩሮፕ በተለይ እና አሜሪካ አንደኛ የጁሪው ፕራይስ ፕሪቪሌጅድ ፕራይስ ነው። ጁሪዎቹ ተሰብስበው ይህን ፊልም የጁሪ ፕራይስ እንሰጠዋለን አሉ። ከዛ የስነ ጽሁፉ ስክሪፕቱ የስክሪፕቱ ሽልማት በስት ስክሪን ፕሌይ የሚባል ካታጎሪ አለ። በዛ ካታጎሪ የተሸለመ ነው። ከዛ የበለጠ ግን ምል ዋናው ህዝቡ እንዴት እንደተቀበለው፣ ሁለተኛ የዩኒሴፍም ዩኔስኮ ብዙ ሌላ አምስት ሽልማት ነው በጠቅላላ ጤዛ ይዞ የሄደው። ወጣቶች ሁሉ በጣም ፊልሙ ስለገባቸው እኔ በጣም ደስ ብሎኛል። እሱ ነው ሞር አንደኛ ጤዛ ራሱ ሲሄድ አገኘኋት መለስ አጣኋት በሚል በእንቆቅልሽ የመጣ ሀሳብ ስለሆነ ሰው ገብቶት ሽልማት ሱ።
ፕሮፌሰር ኃይሌ አድማጮች ሊገረሙ ይችላሉ። ከበድ ያለ ውድድር የነበረበት እንደገለጹልን በዓለም ዙሪያ ያሉ ስራዎች መጥተው የሚወዳደሩበት ነውና ከመነሻው አላምንበትም፣ ነገር ግን ለፊልሙ ስርጭት ይረዳል፣ ከዛ አንጻር አየዋለሁ፣ ይልቁንም የወጣቶቹ አቀባበል ነው ለኔ የተሻለ ትርጉም የሚሰጠኝ ብለዋል። ለምንድን ነው የማይቀበሉት? ለምንድን ነው ከፍ ያለ ዋጋ የማይሰጡት ለሽልማቱ?
ምክንያቱም ይሄ የኢንተሌክቹዋል ስራ የቦክሰኛ ስራ አይደለም። ቦክሰኛ መወዳደር ትችላለህ፣ ስፖርተኛ ሊወዳደር ይችላል፣ ሩጫ መወዳደር ትችላለህ። ግን ሀሳብህ ህልምህን በግጥም ሆነ በስዕል በሲኒማ ስታቀርብ ያንን ማወዳደር እንደ ቦታው እንደ የጊዜው ነው። ምክንያቱም አንድ ጊዜ ጥሩ ፊልም ይወጣና ሰው ላይ ገባው ይችላል። ጥሩ ልብ ወለድ ተጽፎ ሰው አብሮ ከልብ ወለዱ ጋር መዝመት ላይ ይችላል ይሆናል። በዛን ጊዜ ያ ልብ ወለድ ጥሩ አይደለም ተሸነፈ ብሎ መሄድ የኢንተሌክቹዋል ትራዲሽን ውስጥ መቀበለው አይነት እንትን አይደለም። ውድድር ብፈልግ ቦክሰኛ ሆን ነበር። ስለዚህ ምትለኔ አይሰማኝም። ማወዳደር ከባድ ነገር ነው።
ምናልባት በእርሶ ሁኔታ ላሉ ሰዎች ሊገባ የሚችል ነገር እየተናገሩ ነው። ለክርክር ያህል ግን የማይቀበሉት የማይገባዎት ከሆነ ለምን ተወዳደሩ ለሚል ምን መልስ ይሰጣሉ?
እንደነገርኩ ሲኒማ ትልቅ እንደ ማርኬቲንግ ስትራቴጂ የሚያስፈልገው ነው። ለማሰራጨት የምትችለው በዚህ በዚህ ፊልም ፌስቲቫል ፊልሙ ገብቶ እንዲተሸለመ ሲባል ነጋዴዎች ጆሯቸው ያኔ ነው ነቃ ነቃ የሚለው እና ለዛ ይጠቅማል። ለፊልሙ ጥቅም አለው። አብረው ለሰሩት ለእኔ ዩሮፕ ውስጥ በተለይ ፊልሜ ህልም አስብ አምነው የገቡት ሰዎች በጣም ተደስተዋል። ምክንያቱም አምነውብኝ ነበር፣ ገንዘባቸውንም ከተዋል። ፓርትነርሽፑ የተመሰረተው ዩሮፒያን ባሉ
ሸሪኮቹ
ካምፓኒዎች አዎ ስለሆነ ምል ለእኔ ሰርቼ ፊልሙን እነሱ ገንዘባቸውን አውጥተው ገንዘባቸውን ቢያገኙበት ኢምፖርታንት ነው። እኔም ራሴም ድርሻዬ ትልቅ ነው። ፊልሙ ላይ ተሰራጭተው ብዙ ገንዘብ ካመጣ የሚቀጥለውን ፊልሜን መስራት እችላለሁ በቀላሉ። ይህ ፊልም 14 ዓመት ነው የፈጀ። ምክንያቱም በድህነት የተመሰረተ ፊልም ነው። ከመጀመሪያው ጀምሮ ገንዘብ አልነበረም። ይህን ያህል ለሲኒማ የሚያወጡ ኢትዮጵያኖች ብዙ የሉም። ውጭ ሀገር ሂደህ ነው በየቦታው ባቡር ወስደህ አውቶቡስ ወስደህ አይሮፕላን ወስደህ ሰዎችን ለእኔ ሲኒማ የምሰራው ስለምፈልገው ፊልም እባካችሁ ጆይን አርጉኝ ማለት ትልቅ ጊዜ የሚፈጅ ነው። በዛ በኩል ስታየው ይሄ ነው እንግዲህ ዋናው።
ከእርሶ ባላነሰ ምናልባትም እንደ ፊልም ተዋናዮቹ ሁሉ ብዙዎች ኢትዮጵያውያን የተደሰቱበት ይመስለኛል። ይሄ ፊልም አልወጣምና ብዙዎች አላዩትም። እኔም የማናግሮት ዜናውን ብቻ መሰረት አድርጌ ነውና ስሄድ አገኘኋት መለስ አጣኋት ብለዋል። እንደው የፊልሙን ይዘት ፈንጠቅ ለማድረግ ያህል ምንድን ነው ጤዛ ዋና ጭብጡ?
በጠቅላላው ጤዛ እኔ ተወልጄ ባደግኩበት ጊዜ የብዙ ወጣት ህልም ውጭ ሀገር ሄደው ጥበብ ቀስመው ተመልሰው ሀገራቸውን እንረዳለን ብለው ይወጣሉ እና በዚህ አይነት ሁኔታ እያሉ ፖለቲካ ደግሞ ይመጣና ትግሉ እንደምታውቀው ከአፄ ኃይለ ሥላሴ ወደ ደርግ በሚሄድበት ጊዜ በእያንዳንዱ ግለሰብ ብዙ ለውጥ ያመጣል ይህ አይነት የታሪክ ሁኔታ እና ፊልሙ በልጅነት ኢኖሰንት እያለ አስበህ ጥበብ ይዤ መለሳለሁ ስትል ቀላል ነው። ጥበቡን ይዘህ ለመመለስ ደግሞ ከዛ ህብረተሰብ ጋር ተዛምደህ ታግለህ ተምረህ ከሄድክበት አገር የተመለስክ ጥሩ፣ ተመልሰህ ደግሞ የደርግ ወይም ሌላ አይነት የፖለቲካል ሲስተም ያንተን ኢንቴሌክቹዋል ፍሪደም የማያከብር መንግስት እያለ ስትመለስ ህልምህ ወደ ሌላ ጎዳና መሄድ ይጀምራል እና ፊልሙ ይህንን ነገር ይሄዳል መለሳለሁ ብዬ መጥቼ የት ቀረሁ? ተመልሼስ ደግሞ ለምን ነው ቀላሉ ነገር የሚከብደው? እና የሀገሪቱስ ሁኔታ ድህነት፣ በተለይ የፖለቲካ ትግል ልዩነት፣ የመግደል መብት፣ ያለ መግደል መብት፣ እንደዚህ ለእኔ ኢምፖርታንት እሺዎች ናቸው።
ፕሮፌሰር ኃይሌ በ1970ዎቹና 80ዎቹ እንደ አውሮፓውያን አቆጣጠር ያሉትን ዘመናት የኢትዮጵያን ሁኔታ በተለይ ደግሞ ቅድም እንደገለጹት ከሀገሩ ወጥቶ አዲስ ነገር ይዤ እመጣለሁ የሚለውን የዛን ዘመን ወጣት ፈተና የሚያሳይ ቢሆንም ከዛሬው ወጣት ጋርም ንጽጽር የሚኖረው ይመስላል። የዛሬዎቹን ወጣቶች የዛሬዎቹን ተማሪዎች እንደ መምህርም አቅርበው እንደሚያገኟቸውም አውቃለሁኝና እንዴት ያነጻጽሩታል? ያ ህልም፣ ያ ራዕይ፣ ያ ሲሄድ አገኘኋት ስመለስ አጣኋት ያሉት ከዛሬው ትውልድ ከአዲሱ ወጣት ጋርስ ምን ያህል ይዛመዳል?
ወል ምን ነው ብዙ ለውጥ አለ። አንዳንዱ የዘመኑ ወጣት ብልህ በህልም ብቻ ሳይሆን በመባባት ነው ሀገር የሚለቀው። ምልህ ናይትሜር በቅዠት የሚወጣ ደግሞ ያችን በጠዋት በልጅነታችን ያጠናናትን ውሃ ጠብታ የሚያውቅ አይደለም እና አንዳንዱ አሁን ለምሳሌ ብዙ ኢትዮጵያኖች በየቦታው ሙጃ እስካለ ድረስ ማለት የሚበላ ነገር እስካለ ድረስ እና እነሱ ላይገባቸው ይችላል፣ ከገባቸውም ደስታ አለኝ። ግን የእኔ ፊልም በህልም ተመስርቶ ሄዶ ስለቀረ ወይም ሄዶ ተመልሶ ስለደላ ወይም ሄዶ ተመልሶ እየታገለ ህዝቡ ወደፊት ሲሄድ እሄዳለሁ፣ ወደ ኋላ ሲሄድ እሄዳለሁ እያለ ደግሞ ችሎ በድህነት ገንዘብ ብዙ ሳያገኝ እሱ ከጀርባው ላይ ያለቀበት የሚያስተምሩ ኢትዮጵያኖችንም ና የሚነካካ ነው እና ይሄ በዘመናዊ ኢትዮጵያነት ብዙ ሊታያቸው ላይሆን ይችላል ብዬ ነው። ከታያቸውም በደስታ ተቀበላለሁ። ግን እኔ የማውቃቸው ብዙ ኢትዮጵያኖች ለእኔ የሀገር ባህል፣ የሀገር እርስ፣ የሀገር ቁጭታቸው አንድ አይነት አይደለም። በየሄዱበት መደባቸውን የሚያስተካክሉ ናቸው። ለዚህ ነው ሙጃው እስካለ ድረስ ሙጃውን እየበላ እስከኖረ ድረስ ኢትዮጵያ ለእሷ መዳም ሀገር ልትሆንበት ትችላለች። ለእኔ ግን ሰውነት የትም ቦታ ቢሆን መንፈሴ ደግሞ ሌላ አይነት ሁኔታ ቅዠት ውስጥ ገብቷል። እና በተለይ የደርጉ መንግስት ከወጣ አሁንም ቢሆን ባለው በአሁኑም መንግስት ላይ ለምሳሌ ከሄድክ ኢንተሌክቹዋሉ ነጻነት ምንድን ነው? የቱን ያህል ነው? ኢንተሌክቹዋሉስ ደግሞ ኢሚቴት ነው የሚያደርገው ወይስ አዲስ ሂስቶሪካል ፕሮሰስ ኢትዮጵያ ለመጣ ነው የሚታገለው ወይ ዝም ብሎ መገልበጥ ነው? ውጭ ሀገር እንዲህ ከሆነ እንዲህ፣ ትናንትና ቻይና፣ በቀደም ራሻ፣ ዛሬ ደግሞ አሜሪካ ምንል ከሆነ የራሳችን ታሪክ መፍጠር አንችልም ብሎ የሚቃዥው ካለ ኢትዮጵያ ለእኔ የሚግባባኝ ይመስለኝ። ሞልንገር አሁን ካናዳ ሲታይ ብዙ ኢትዮጵያውያን እኔ በማቅበት ዘመን የወጡት ኮምፕሊትሊ በለጥ ነው የተቀበሉት ፊልሙን። ወጣውም ኢሞሽናል የሆኑ ያውም ዘረኝነት የሌለው አንድ ኤሪትራ የእኔ ታሪክ ነው እያለች ነው ያለቀሰች። እና እኔ ኢንትረስቴ ያ ህልማችን ያ ብርሃን ይዘን ልንመጣ የዘመትንበት ዘመቻ ምን ሆነ፣ የት ነው የሚሄድ እና የሚቀጥለው ትውልድ ማየት ያለበት የእኛን ኑዛዜ ስለሆነ ፊልሙ ሪሊ ሞር ዛን ኤኒቲንግ ኑዛዜ ነው። እና ጤዛ ያልኩት ምክንያት ጤዛ እንግዲህ አንዳንዴ ስትቃዥ ልጅነትህን ትፈልጋለህ። እኔ ኢትዮጵያ በሄድኩ ቁጥር ሁልጊዜ ልጅነቴ ነው። አሁን ያለው ሁኔታ መቀበል ያቅተኛል። ድህነቱን በተለይ ዘመዶቼ ሁሉ ገጠር ያሉባቸው የጤና ችግር፣ ምንም ገንዘብ የማያድ ነው ችግር ውስጥ እንዴት በደህና የሚኖሩ የነበሩ ህዝቦች እንዴት ብለው ክሮኒክ ፖቨርቲ ውስጥ ገቡ። የኔ ብር ሊያድናቸው የማይችል እና ይሄ በሄድኩ ቁጥር እንደገና ትመልሽ ንድሮት እንደወጣ የሚያደርገኝ የእውነት አነጋገር ነው። እና አገሬ ብዬ ሮጣለሁ። ሄጄ ደግሞ የራሴ ህዝብ ከውሻ ጋር ከአህያ ጋር ምግብ እየታገለ ሲበላ ሳይ በጎናዬ፣ በጥሩ አይኔ ደግሞ ክትፎ በእጁ ቅባቱ እየተንዘለዘለ የሚበላውን ኢትዮጵያዊ ሳይ ይሄ ምንድን ነው እላለሁ። እና ይህን በሙሉ ቅዠት ወደ ፊልም ለውጫዋለሁ ለማለት ነው።
ፕሮፌሰር ኃይሌ ብዙ ጥያቄዎች የተነሱበት ፊልም ይመስለኛል። ፊልሙን እንዳላየ ሰው ከዚህ አልፌ ብዙ ጥያቄዎች ማንሳት አልችልም። ምናልባት በፊልሙ የሚመለሱ ጥያቄዎችም ካሉ እናያለን። ዛሬው ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ።
አድማጮች፣ ወደ ተከታይ የሙዚቃ ግብዣ ነው የምወስዳችሁ። ዘመን በሚል ርዕስ እውቁ ድምፃዊ ተሾመ ምትኩና ወጣቷ ድምፃዊት ፍሬህይወት ለማ አዲስ ካወጡት ሲዲ ያገኘሁትን ነው የምጋብዛችሁ። ሀሳቤ ይላል። Oh, እኮ ድምጻዊ ተሾመን ፍኩ ነበር ፍሬ ህይወት ለማ ከተባለች ወጣት ድምጻዊት ጋር ዘመን በሚረስ ካወጡት አዲስ ሲዲያቸው ያገኘሁት ነው ያጫወትኩላችሁ ተሾመን አመሰግናለሁ አድማጮች ወደ ቀጣዩ ቅንብራችን እናልፋለን ታዲያስ ይባላሉ እንደ ሰላምታው በኢንተርኔት አማካኝነት የሚሰራጨው መጽሔታቸው ርዕስ ነው ታዲያስ ከጥቂት አመታት በፊት ያኔ በወረቀት ታትሞ የሚሰራጭ መጽሔት ነበራቸው የአሜሪካ ድምጽ ራዲዮ እንግዳም ነበሩ በጊዜው ከዚያ ወዲህ ሙሉ በሙሉ በኢንተርኔት አማካኝነት ወደሚሰራጭ መጽሔትነት መቀየራቸውን ጨምሮ በርከት ያሉ ለውጦች ውስጥ አልፈዋል ሰሞንኛ ዜናዎቻቸውን መንሻ በማድረግ ታዲያስ አልናቸውኛም ከመጽሔቱ መስራቾች አንዱንና አሳታሚውን ወጣት ሊበኔ ቢሳን ነው ከኒውዮርክ በስልኩ መስመር ያስኩት ታዲያስን ባጭሩ መልሶ ያስተዋውቀንና ወደ ኢንተርኔት መጽሔትነት የተቀየሩበትን ያስረዳናል።
ጀመሪያ ለአድማጮቻችሁ ታዲያስን ለማስተዋወቅ ታዲያስ ማጋዚን በአሜሪካን ሀገር የሚታተም የኢትዮጵያን አሜሪካኖች ወይም ደግሞ አሜሪካን ሀገር የሚኖሩ ስለሚኖሩ ኢትዮጵያኖች የምናትመው የጀመርነው በዚህ ሀገር አቆጣጠር በ2003 ነው። እንግዲህ ዛሬ 5 ዓመት ማለት ነው። እና መጀመሪያ ስንጀምር በፕሪንት ፎርማት ወይም በወረቀት ነበር ፕሪንት የምናደርገው።
ድረገጽም ሆኖ ቀርቶ ሰዎች ገዝተው ማንበብ የሚችሉት በመጽሔትነት የሚወጣ ጽሑፍ ነበር የምታቀርቡት?
አዎ፣ ጽሑፍ ነበር የምናቀርበው። አንድ ለአራት ዓመት እንደዛ አድርገን ሰራን። እና እንደምታውቀው የሚዲያ ቢዝነስ በጣም ከባድ ቢዝነስ ነው። እና በኮስት ምክንያትም አሁን ወደ ኢንተርኔት ሙቭ አድርገናል። ታዲያስን የሚያነቡ ሰዎች ከነበርንበት በጣም ቁጥሩ በጣም አድጓል። አሜሪካን ሀገር ብቻ ያሉ ኢትዮጵያኖች ሳይሆን አሁን ኢቭን ኢትዮጵያ ውስጥም አውሮፓ ውስጥም ኤዥያ ስትራል ውስጥም ያሉ ኢትዮጵያኖች ማለት ነው። እና በቅርብ ጊዜ አንተ ቅድም እንደገለጽከው ጉግል ኒውስ ውስጥ ገብተናል። ጉግል ኒውስ እንግዲህ ማለት በዓለም ላይ ከ4000 በላይ የዜና ማሰራጫ ኦርጋናይዜሽን ያቀፈ የዜና ፖርታል ነው።
የብዙዎችን ዜና ተቀብሎ መልሶ የሚያሰራጭ መንገድ ሆናል በድረገጽ አማካኝነት ማለት ነው።
አዎ። እና ያለኛ ምንድነው ለታዲያስ ትልቅ ፕሮግረስ ነው። ምክንያቱም እዚህ የጉግል ኒውስ ውስጥ ያሉ የዜና ወኪሎች ዓለም ላይ ያሉ ትልቅ የዜና ወኪሎችንም ኢንክሉድ ያደርጋል። እንደ ሮይተርስ፣ እንደ አሶሺየትድ ፕሬስ፣ ቢቢሲ የመሳሰሉ የዜና ወኪሎችን እና ይሄ ለታዲያስ ምንድነው ትልቅ ኤክስፖዠር ይሰጠናል ማለት ነው።
ብዙ አንባቢ ብዙዎች እጅ እንዲደርሱ ቀድሞ በራሳቸው ከመታገኛቸው ያለፈ ሌሎች በአለም ዙሪያ የጉግል ዜናዎችን የሚከታተሉ እንዲያገኙአቸው እድል ይሰጣቸዋል።
እድል ይሰጠናል። እንግዲህ ከዛም አልፎ ደግሞ አሁንኛ ምን ጽፈውን ዜናዎች የተለያዩ የኢትዮጵያ የዜና ዌብሳይቶችም የኛን ዜና ይወስዳሉ ማለት ነው። ስለዚህ ለታዲያስ ይሄ ትልቅ ፕሮግረስ።
ሌላ ምናልባት እንደው የንግድ ስራችሁን ዝርዝር መግባት የለብንም እንዲሁ ለመረዳት ያህል የተለየ የማስታወቂያ ድጎማ የሚያመጣላችሁ ነገር አለ ጉግል ከዜናዎቹ ምንጮች አንዱ አድርጎ መምረጡ?
አዎ። ምክንያቱም አንደኛ ለብዙ ጊዜ ታዲያስ ኦልሞስት ለአንድ አራት አመት ጀመሪያ በምንሰራበት ጊዜ እና ስናቋቁመው ሪሊ ገንዘቡን ኪሳችን እያወጣን ነበር የምንሰራው። ወዘ ሌቨር ኦፍ ላብ በፍቅር ነበር ታዲያስ የምንሰራው፣ የገንዘብ ትርፍ ስለነበረው አይደለም። ግን አሁን ጉግል ብዙ ሰዎች ስለሚመጡ ኦፍኮርስ የማስታወቂያ ብዙ ይነሳቸውን የሚያስተዋውቁትም ሰዎች እኛ ዌብሳይት ላይ እያደገ ነው። ስለዚህ እሱ ለእኛ ለንግዳችን ድሮ ከነበርንበት በእውነት በጣም የተሻለ ነው።
ሊበን ከመነሻው ይዛችሁ የተነሳችሁት አላማ ሊሆን ይችላል ወይም ደግሞ ቆይታችሁ በሂደት የደረሳችሁበት በስራችሁ ከሌሎች በተመሳሳይ መልኩ ከሚታተሙ የድረገጽ መገናኛ ብዙሃንም ወይም የዜና ምንጮችም ሊሆን ይችላል በተለየ ለኢትዮጵያ ማህበረሰብ እያደረግን ነው ወይም ደግሞ እየሰጠን ያለ ነው የምትለው አገልግሎት አለ?
ታዲያስ ዋናው አላማ ከመጀመሪያ ስንጀምር አሜሪካን ሀገር ያሉ ኢትዮጵያኖችን ለማጠናከር አልፎ ደግሞ አሜሪካን ሀገር ወይም ደግሞ ውጭ ሀገር የሚኖሩ ኢትዮጵያኖችንና ኢትዮጵያ ውስጥ የሚኖሩ ኢትዮጵያኖችን ለማገናኘት ብሪጅ ወይም ደግሞ የኢንፎርሜሽን ድልድይ ለመመስረት ነበረ የተነሳሳ ነው። እና አሁን እዛ ደረጃም እየደረስን ነው። ከዛ በላይም ደግሞ አሜሪካን ሀገር የሚኖሩ ኢትዮጵያኖች በጣም ትልቅና ቫይብረንት ኮሚኒቲ ነው። በተለያየ ሙያ ውስጥ ተሰማርተን የምንገኝ ሰዎች ነን። ተማሪዎች ነን፣ አርቲስቶች ነን፣ ዶክተሮች ነን፣ ጠበቆች፣ ኢንቨስትመንት ባንከርስ ነን። እና ኮሚኒቲያችን ውስጥ ደግሞ በጣም የተለያዩ አክቲቪቲዎች አሉ፣ ሌላ የዜና ማሰራጫዎች ከበር የማያደርጓቸው። አሁን ለምሳሌ ባለፈው በሎስ አንጀለስ ውስጥ የ7ኛው አመት የሊትል ኢትዮጵያ ሴሌብሬሽን ነበር።
የኢትዮጵያውያን መንደር በሚል የተሰየመውን አካባቢ ማለት ነው።
አካባቢ እና ደግሞ እሱ በጣም ኢምፖርታንት ነው። ምክንያቱም አሜሪካን ሀገር በሌላ የአፍሪካ ሀገር ስም የተሰየመ ስትሪት የለም ከሊትል ኢትዮጵያ በስተቀር ሎስ አንጀለስ። እና በየአመቱ እነዚህ ሎስ አንጀለስ ውስጥ ሊትል ኢትዮጵያ የሚኖሩ ኢትዮጵያኖች ይሄንን ያከብራሉ። ሲያከብሩ የተለያዩ ኮሚኒቲዎች ይጋብዛሉ። ሜክሲካን አሜሪካኖች፣ ካረቢያን አሜሪካኖች፣ ጥቁር አሜሪካኖች እና እንደዚህ አይነት የሚደረጉ ነገሮችን እኛን ኮሚኒቲ ውስጥ ነው ከቨር እናደርገው። ይሄን በማድረግ ደግሞ የእኛን ኮሚኒቲ ኢምፓወር እናደርጋለን ማለት ነው።
ማህበረሰባችንን እናጠናክራለን። አገልግሎታችን ሰፊ ነው፣ እንጠቅማለን እያልክ ነው። የሚያግባባ ይመስለኛል። ሊበን፣ የሌሎችንም ድረገጾች ኢትዮጵያዊ የሆኑ ወይም ደግሞ የሚያሰራጫቸው ዜናዎች ትኩረት ኢትዮጵያዊነት ያላቸውን ድረገጾች ምን ያህል ጎብኚ ያላቸው የሚለውን ነገር ለመገምገም የሞከራችሁበትን ያን ጥናት ለማካሄድ የሞከራችሁበትን ዜና ተመልክቻለሁ ከጥቂት ሳምንታት በፊት። መጀመሪያ እናንተ ይሄን ለማካሄድ እንዴት ፍላጎቱ እንዳደረባችሁ ብትነግረኝ፣ ሁለተኛ አሁን እያየህ ያለኸው በተናጠል የየድረገጾቹን ሳቢነት ብቻ ሳይሆን በጥቅሉም የኢትዮጵያውያን ድረገጾች ተነባቢነታቸው ከኢትዮጵያውያን ውጪ ምን ያህል እየሰፋ እያደገ ነው እናንተ የማየት እድል ከነበራችሁ ያን ጥናት ለማድረግ በሞከራችሁበት ጊዜ?
ኮሚኒቲያችን ገና እያደገ ነው። ሰው ከሌላ ሀገር ዌብሳይቶች ጋር ስታያቸው ኦፍኮርስ ቁጥራችን ያን ያህል አይደለም። ግን እነዚህ የተለያዩ ዌብሳይቶች አሁን ቅድም ሜንሽን ያደረኳቸው ኦፍኮርስ ሁሉም የየራሳቸው ኦብጀክቲቮች አላቸው። አንዳንዶቹ ኦብጀክቲቫቸው የፖለቲካ ዜና ማሰራጫ ናቸው። አንዳንዶቹ ደግሞ ፒውርሊ ዜና ነው የሚያደርጉት። ግን ሁሉም በጣም ጠቃሚ የሆነ ኢንፎርሜሽን ለኮሚኒቲያችን እየሰጡ ነው እና ሁሉም ሪኮግናይዝ መደረግ አለባቸው እና ለዚህ ነው ይሄኛውን ሊስት ያወጣ ነው።
ሊበን፣ ውድድሩ በጣም ጠንካራ ነው ማለት ይቻላል። በዓለም ዙሪያ ያሉ ድረገጾች ብዛት በያዝ ነው የፈረንጆች አመት መጀመሪያ ጥር ወር ላይ 156 ሚሊዮን ድረገጾች አሉ ይላል። ከነኚህ ሁሉ ተመርጦ መታየት መቻል የሚያውቅ በርግጥም መረጃ ያለው ነው እነኛን ገጾች ሊጎበኙ የሚችለው ውድድር ነውና፣ እናንተ በኩል በመጽሔታችሁ የምታሳትሙት ነገር ብዙዎች እንዲያነቡት ብዙዎች እንዲስቡት ምን ማድረግ ይጠበቅባቸዋል? ሌሎችንም ኢትዮጵያዊ መሰረት ያላቸው ድረገጾች ምን ያደርጋሉ ሳቢ እንዲሆኑ እንዲማርኩ ብዙ ጎብኚ እንዲያገኙ?
ዋናው ምንድነው እንግዲህ የሌሎቹን አላማ አላቅም፣ ግን የታዲያስ እኛ ከመጀመሪያም ጀምሮ ሁሉ ጊዜ እውነተኛ የሆነ ኢንፎርሜሽን ኢንተርቴኒንግ እና
አዝናኝና የቁም ነገር ያለው
ትምህርታዊ የሆነ አርቲክሎች በመጻፍ ነው እና ግን the most important thing እውነተኛ የሆነ ስራ በመስራት አይ ቲንክ እሱን ካደረግን የሚያነቡንም ሰዎችን እናከብራለን ማለት ነው። እና እነሱ ይሄን ያዩታል። የሚያነበው ሰው ሁሉንም አይነት ኒውስ ኢንፎርሜሽን ማይቷን ይሄ የሚያነቡንን ሰዎች አክብረን የምናደርገው ነገር ነው። ይሄን ካደረግን አይ ቲንክ ለሁሉ ለኢትዮጵያም ለእኛም አንባቢዎችም ለወደፊቱ በጣም ጥሩ ነገር ነው ብዬ አስባለሁ።
ሊበን፣ ወደ እናንተ መጽሔት ልምጣና ብዙ ጊዜ እንደምመለከተው የተለያዩ ርዕሶችን ታነሳላችሁ። በእንግሊዘኛ ነው የሚጻፉት፣ የእንግሊዘኛ መጽሔት ነውና ለምሳሌ የዶክተሩ ማስታወሻ የሚል በኢትዮጵያ ያለውን የጤና አገልግሎት ሁኔታ የሚመለከት እናያለን። ከኒውዮርክ የዘገባችሁት የዋና አዘጋጁ ማስታወሻ የሚልም አያለው ከስሩ። በሜይ 3 የወጣ ሌላ ገጽ ያሳየኛል። በቅርብ የወጡትን እንመልከት። ሁለተኛውን ብመለከት እንግዲህ የጤናውን ስለነካ በተመሳሳይ እሱን ነው እያሳየኛለሁ። እውቀት ያላቸው የሕክምና ባለሙያዎች ስልጠና ለመስጠት ወደ ኢትዮጵያ መሄዳቸው ያቸውን የሚገልጽ ሌላ ዜና ያለው መጽሔቶች ሲባሉ ብዙ ዜናዎችን የማውጣት ሁኔታ እንዳለ ሁሉ የምታተኩሩባቸው አካባቢዎች ካሉ የትኞቹ ዜናዎች ላይ ታተኩራላችሁ?
ታዲያስ የኢትዮጵያን አሜሪካኖች ወይም ደግሞ ኢትዮጵያን ሀገር የሚኖሩ ኢትዮጵያኖች መጽሔት ነው። ስለዚህ ዋናው የኛ ዜና እዚህ ሀገር ያሉ ኢትዮጵያኖች ምን ያደርጋሉ፣ ምን እየሰሩ ነው የሚለውን ጥያቄ ነው የምንመልሰው። እና አሁን የጠቀስካቸው ሰዎች እነዚህ ዶክተሮች ናቸው። ኢትዮጵያ ሄደው በጣም ትልቅ ስራ እየሰሩ ነው። እዛ ያሉ ሜዲካል ሰዎችን እያስተማሩ ነው። ከዛ ቀደም ብለህ ደግሞ የጠቀስከው የዶክተር ማስታወሻ የሚለው ጽሁፍ ዶክተር ሶስና የምትባል እዚህ ሀገር ያደገች እዚህ ሀገር የተማረች እንዲያውም አስተማሪም ናት ተመልሳ ጥቁር አንበሳ ሆስፒታል ውስጥ ለስድስት ሳምንት ሰርታ ነበረ የዛሬ 2 ዓመት እና እዛ ሆና ያየችውን ነገር ነው የጻፈችው።
እሱም መነሻ አድርጋ የጻፈችውን መጽሐፍ ነው የጠቀሳችሁት?
እሷ የጻፈችውን ማስታወሻ ነው። እና በጣም ጠቃሚ የሆነ ነው፣ ምክንያቱም እሷ በጣም ትልቅ የሜዲካል ሰው ናት እና ሄዳ ኦብዘርቭ ያደረገችውን መደረግ ያለበትን መቀየር ያለበትን ወይ ደግሞ ሌላ ውጭ ሀገር ያሉ ኢትዮጵያኖች እንዴት አድርገው ሀገር ውስጥ ያለውን የጤና ጥበቃ ችግር ማሻሻል እንደሚችሉ።
ታዲያስ ነው ስማችሁ፣ በቀላሉ በሚገባ ስም የገባችሁ ይመስላል። ታዲያስ ወዴት እያመራ ነው? ከዚህ በኋላ ወዴት ነው አቅጣጫችሁ?
አቅጣጫችን ከመጀመሪያ ጀምሮ የጀመርንበትን አላማ ይዘን መቀጠል ነው። ያንንም እዚህ ሀገር ያሉ ኢትዮጵያኖች ኮሚኒቲያችንን ማጠናከርና ማሳደግ እና ከዛም በላይ አልፎ ደግሞ የእኛን ኮሚኒቲ እዚህ ሀገር ካሉ ሌላ ኮሚኒቲዎች ጋርም ደግሞ እንዴት አድርገን እንደምሰራ ከጥቁር አሜሪካኖች ጋር ለምሳሌ እንደ ሃርለም ኒውዮርክ ውስጥ ያለው ከተማ አሁን ለምሳሌ አቢሲኒያ ባፕቲስት ቸርች ትልቁ የጥቁሮች ቤተክርስቲያን፣ እንዲያውም ባለፈው ዓመትም ለኢትዮጵያ መለኒየም ሰው ይዘው ኢትዮጵያ ሄደው ነበር። ከዛም ደግሞ አልፎ በጣም ኢምፖርታንቱ እዚያ ሀገርና ኢትዮጵያ ውስጥ ባሉ ኢትዮጵያኖች መካከል የመረጃ ድልድይ ለማቀባት እና ይሄንን ይዘን ስራችንን እንቀጥላለን። እና ለወደፊቱም ደግሞ ከኢንተርኔትም ወደ ፕሪንትም የምንገባበትን ዘዴ እያበጀን
እዚህ እስከደረሳችሁበት ድረስ የተለያዩ ለውጦችን ማካሄዳችሁን ተመልክተናል። አንዱም ከመጽሔት ወደ ድረገጽ የተሻገራችሁበት ነው። ጠቀሜታውንም ፈተናውንም አስቀምጠህልናል። አብራችሁ ስትጀምሩ የነበራችሁ ሰዎች አሁን ቁጥራችሁ ያነሰ ይመስለኛል። እንደተረዳሁት መጀመሪያ አካባቢ የህግ ችግሮች እንደነበሯችሁ ተረድቻለሁ። ምን ያህል ሰዎች አሉ ካንተ ጋር አብረው የሚሰሩ? የተለያዩ አካባቢ ዜናዎችስ እንዴት ታገኛላችሁ?
ያው አሁን ቅድም የጠቀስከው በጣም እንትን ነው። መጀመሪያ ስንጀምር አራት ጓደኞች ሆነን የጀመርነው ሳኖዜ ካሊፎርኒያ ውስጥ። ግን እንደሌላ ኤኒ አዘር ቢዝነስ የራሳችን ኢንተርናል ችግር ነበረን። እሱ
የውስጥ ችግር
ነበረን። በፌደራል ፍርድ ቤት ተፈጽመናል። እኛ አሁን ያለን ስታፍ እኔ ፓብሊሸሩ ነኝ፣ ኤዲተር ኢን ቺፍ አለ እና የተለያዩ ኮንትሪቢዩት የሚያደርጉ ሰዎች አሉ። አሁን ዋናው በጣም ኢምፖርታንት ሰው አለ፣ ፕሮፌሰር አየለ በክሪ ኮርነል ዩኒቨርሲቲ የሚያስተምሩ ፕሮፌሰር ናቸው፣ የታዲያስ ኮንትሪቢዩተር ናቸው። እና አሁን ቅድም ሜንሽን ያደረግካትን ዶክተር ሶስና እንደዛ የተመሳሰሉ ሰዎች ከተለያየ ቦታ ይጽፉልናል። አንዳንድ ጊዜ ደግሞ ለዜና ራሳችን ከፍለን ጋዜጠኞች ስቶሪ እንዲሰሩ እናደርጋለን። እዛ ነን እንግዲህ ያለ
ሊበን ኤቢሳ የታዲያስ አሳታሚ። ወደፊት ደግሞ በሌላ ርዕስ መልሰን እንገናኛለን። ለዛሬ ለጊዜ አመሰግናለሁ። እግዜር ይስጥልኝ ሊበን።
አሉላ በጣም አመሰግናለሁ። እና ለአድማጮች ይቅርታ መጠየቅ እፈልጋለሁ። አንዳንድ ጊዜ ስናገር አማርኛና እንግሊዝኛውን አዘበራርቀዋለሁ፣ ግን አውቄ የማደርገው ነገር አይደለም። በጣም አመሰግናለሁ።
አድማጮች እንደሚረዱ ተስፋ አደርጋለሁ። በድጋሚ አመሰግናለሁ። አሁን በቀጥታ ጉዟችን ወደ አዲስ አበባ ነው። በመግቢያ እንደጠቆምኩት ንጉሴ አክሊሉ በኢትዮጵያ የባህር ኃይል ታሪክ ዙሪያ ባተኮረው መሰናዶው የመጀመሪያዊቱን ብሪዮኒ የተሰኘችውን መርከብና እርሷንም ተከትላ የመጣችውን ዝነኛዋን ዘርአይ ደረስ የተባለችውን መርከብ ያስተዋውቀናል። ከእንግዳው ጋር በሚኖረው ቆይታ ሁሉንም እንመለከታለን። ወደዚያው እናምራ።
ነውን ለማወቅ ነበርን ጠይቅ ይባላል። ስለ ባህር ወደብ ሲነሳ ስለ ባህር ኃይል ማውራት ደግሞ ግድ ይላል። ስለ ባህር ኃይል ሲነሳ ደግሞ ስለ መርከቦቹ። ኢትዮጵያ ዛሬ ስለ ባህር ወደብ ሳይሆን ብር በማሰራት ላይ ስላለችው ስለ ደረቅ ወደብ እየተናገረች ነው። መቼም እርጥቡ ሲጠፋ በደረቁ ማዝገም ያለ ነውና ዛሬ ከ18 ዓመት በፊት ስለነበሩት የኢትዮጵያ መርከቦች እና የባህር ኃይል ሰዎች ታሪክ ላጫውታችሁ መሰናዶዬን ጨርሻለሁ። ለመሆኑ ወደ ኢትዮጵያ የገባችው የመጀመሪያ መርከብ ማን ትባላለች? ከየት መጣች? እንዴት መጣች? ዘራይ ድረስ የምትባል መርከብስ እንደነበረች ታውቃላችሁ? ሚሊኒየሙ እነዚህን ታሪኮች ሁሉ ያነሳን እንድንጨዋወት ይፈቅዳልና ዛሬ በዚህ ላይ አተኩራለሁ። እንግዳዬ ማስተር ቺፍ ካሳሁን ወልደ ገብርኤል ናቸው።
የመጀመሪያዋ የምትደነቀዋ መርከብ ብሪዮኒ የምትባለች። ብሪዮኒ የሚለው ስም በአትላንቲክ ባህር መሀል ላይ የምትገኝ አንድ ደሴት ናት። የገለልተኛ መንግስታቶች ማህበር ሲቋቋም ብሩስ ቲቶ፣ ግርማዊ ቀዳማዊ ኃይለ ሥላሴ፣ ገማል አብደል ናስር፣ ሌሎችም አሉ፣ ኔሩ ነበሩ። እዛ ላይ የገለልተኛ ማህበርተኞችን ገለልተኛ የሆኑትን ሀገሮች መሪዎች አሰባስበው አንድ ሀሳብ የተነፈሱበት ነው። ይቺን መርከብ ያገኘችው ከዛ የመጣ ስም ነው። ብሪዮኒ እንግዲህ ለግርማዊ ቀዳማዊ ኃይለ ሥላሴ ብሩስ ቲቶ ለማበርከት ከአትላንቲክ ሲነሱ ታጅበው ነው፣ ጋሌብ በተባለው መርከባቸው ላይ ሆነው ነው። በዚህ በመጽሐፋችን ላይ አትተነዋል። እቺን መርከብ መጨረሻ ላይ ማን ይረከባት ተባለ። አስከትለዋት የመጡት የዩጎዝላቭ መርከበኞች ነበሩ። የሚረከብ ስለጠፋ ከምድር ጦር ወጣቶች ተመልምለው እዛ ላይ የመርከበኛ ልብስ አልብሰው አሰለጠኑ እና መርከቧ ስትንቀሳቀስ ነበረ። መጨረሻ የባህር ኃይሉ ሲያድግ የባህር ኃይል በትክክል የተማሩት እዛ ላይ ተመደቡባት።
እንግዲህ
በ48 ዓመተ ምህረት መርከቧ ወደ ኢትዮጵያ ስትገባ ገና የመጀመሪያዎቹ እጩ መኮንኖች ነበሩ። ምንም አይነት መርከበኛም አልነበረም። እጩ መኮንኖቹ በስልጠና ናቸው። እነሱም ለምጽዋ እንግዳ ነበሩ። እንግዲህ እቺ መርከብ መጨረሻ እጣዋ ለኛም ማትጠቅምና ለማስተማርም ማትሆን ስለሆነች ወደ አገሯ ተመለሰች። በምትኩ ሌላ መርከብ ተሰጥቷል። ዘግይቶ ነው ግን ከሷ በኋላ የመጣችው ዘራይ ድረስ ስም ተብሎ የሚጠራ ስም የተሰጣት ናት። እኛ ዘራይ ድረስ በትምህርት ቤት የምናቀው አብርሃም ደቦች፣ ሞገሳስ ገዶም እንዲሁም ዘራይ ድረስ በታሪክ ነው የምናቃቸው። በጀግንነታቸው ነው የምናቃቸው። ዘራይ ድረስ በሮማ አደባባይ ፋሽስቶችን ያወረደ ነው። ጎራዴ መዞ ኢትዮጵያን ሰንደቅ ዓላማ ያነሳነ ከወደቀችበት ስሙን ነው የምናቀው። እቺ መርከብ ዘራይ ድረስ ተብላ እንድትጠራ እናትየው የዘራይ ድረስ ወላጅነት የልጅን ስም የተሰጣት መርከብ ልጎብኝ ብለው ሲመጡ ለኛ አስደናቂ ነበር። ምጽዋው የዘራይ ድረስ እናስናይ ሮምና እናቀውም ሮም በጭንቅላታችን ውስጥ መጣ። ዘራይ ድረስ የፈጠረው ነገር ሁሉ ታየን። ሁላችንም በአድናቆት ነው የተመለከትነው። ሁላችንም የዛን ጅግና ዝና እንድናነሳ ነው ያደረገን። ይሄንን በትልቅ ደረጃ የምናየው ነው። መርከቧ ብዙም ባታገለግልም የአሜሪካን ልዩ ስጦታ ስለሆነች የመጀመሪያ ብለን ነው የምናውቃት። የጦር መርከብ ምን አይነት እንደሆነ በአይናችን ማየት ይቻልንበት የተንቀሳቀስንበት የተማርንበት ናት።
ማስተር ቺፍ ካሳሁን ወልደ ገብርኤልን ከልብ አመሰግናለሁ። በሚቀጥለው ጊዜ ኢትዮጵያውያን ማተር ሉተር ኪንጎች በማደጋስካር የተሰኘውን ሌላ የባህር ኃይሎች ትዝታ ይዤ እቀርባለሁ። እስከዛው ደህና ሁኑ።
በዚህ በዩናይትድ ስቴትስ ለውራት ይልቁንም ካንዳ መስለሚልቅ ጊዜ የብዙዎችን ትኩረት ስቦ ወደ ቆየ እንዲያውም ይበልጥ እየጋመ ወደ መጣ ነዋሪ የሆኑ ኢትዮጵያውያን ወይም ኢትዮጵያውያን አሜሪካውያንም በተመሳሳይ ከዚሁ ቅጥር ማርኮ ወደ አስገባ አንድ ወቅታዊ ጉዳይ እንሻገርና ሶስት ወጣቶችን እንተዋወቅ።
ነብዩ አስፋው ባላለው ኮሎራዶ ወደ 16 ዓመት በላይ ኖር ያለው ሃይ ስኩል እና ኮሌጅ ዘን የተማርኩት አሁን ቴሌኮሙኒኬሽን ነው የምሰራው። እንግዲህ ወጣቶች ማህበር ኮሎራዶ ውስጥ በኢትዮጵያ ኮሚኒቲ ውስጥ ብዙ ቮለንቲር አደርጋለሁ።
እኔ ዴንቨር ኦልሞስት 11 ዓመት ኖር ያለውኝ አሁን የተማሪዎች ማህበር አማካሪ ነኝ።
እኔ በኮሎራዶ አራተኛ ዓመቴን ይዣለሁ ስኖር። አሁን በተማርኩበት ሙያ ነው የምሰራ ያለሁት። የተማርኩት ማኔጅመንት ኢንፎርሜሽን ሲስተምስ ነው እና አሁን የቢዝነስ አፕሊኬሽን አናሊስት ነኝ ለዩኒቨርሲቲ ኦፍ ኮሎራዶ ሆስፒታል። ይሄንን ነበር ለማር የመጣሁት ከሀገር ቤት።
በጥቂት ሳምንታት የሚቆጠር ጊዜ ብቻ የቀረው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ ተጧጥፎ ቀጥሏል። የዓለምን ቀልብ በመክንያት በተለየ ትኩረት የሳበው የዘንድሮ ምርጫ ኢትዮጵያውያን አሜሪካውያኑንም በእጅጉ የማረከና ያነቃቃ ይመስላል። ከጥቂት ሳምንታት በፊት የዲሞክራቲክ ፓርቲው የፖለቲካ መድረክ መናኸሪያ ሆና የሰነበተችው ባለ አንድ ማይሏ ከፍታ ከተማ ለዚህ አይነተኛዋ ማሳያ ነበረች ማለት ይቻላል። በዚያ ሰሞን ያወያየኋቸው ሶስት የከተማይቱ ነዋሪ ወጣት ኢትዮጵያውያን ነበሩ። ቀደም ብለው ራሳቸውን ያስተዋወቁን ነብዩ አስፋው በእምነትና ሂሩት ይታዩ ይባላሉ። እጅግ በጋለ የደስታ ስሜት ተውጠው ነው የተመለከቱትና የገጠሟቸውን እንዲህ ሲሉ ያጫወቱኝ።
እኔ በጣም ከሚገባው በላይ ነበር ደስ ያለኝ። ከተማው አሸብርቆ በቃ ሌላ ነገር ሆኗል። የዓለም ሁሉ አቴንሽን የኛ ከተማ ላይ ነበር የነበረው። የምታያቸው ብዙ ታዋቂ ሰዎች፣ ዓለምን የሚያራምዱ ሰዎች እዚህ ነበሩ እና እኔ በጣም ከሚገባው በላይ ነው ደስ ያለኝ። በቃላት ለመግለጽ ያስቸግራል። በተለይ የሐሙስ ዕለት የነበረው ዝግጅትና የነበረው ሰው የነበረው ደስታ፣ አንዳንድ ሰዎች መንገድ ላይ ሲያለቅሱ ታያለህ። ደስ ብሏቸው ሴኔተር ኦባማን በማየታቸው አይተዋል። አንተም እዚህ ነበር ከ80 ሺህ ሰው በላይ ተሰብስቦ ነበር የሐሙሱን ንግግር ለመስማት እና በስቴታችን ውስጥ አይቻላቅም እንደዚህ አይነት ነገር ሲደረግ። በጣም ደስ የሚል ነገር ነበር።
ነብዩ በቦታው የመገኘት እድል አጋጣሚ እንደው ተገኝቶ ነበር? በጣም ብዙ ፉክክር ያለበት ከተለያየ ቦታ ያን እድል ለማግኘት የሚሞክሩበት ነው። አጋጣሚውን አግኝተህ ከነበር?
አዎ፣ እኔ ውስጥ ነበርኩኝ። ለካምፓኒው በጎ ፈቃድ አገልግሎት ሰጥ ስለነበር ከአንድ አመት በላይ አገልግያለሁ መጀመሪያ ከጀመሩ ጀምሮ። ስለዚህ ተጋብዤ ቲኬት ተሰጥቶኝ ገብቻ አይቻለሁ። ስለዚህ በጣም ነው ደስ ያለኝ። ስለዚህ አይቻለሁ፣ ውስጥ ነበርኩኝ።
ውስጥ ለነበረ ሰው ደግሞ የሚሰማው ሙቀት ከፍ ያለ ይመስለኛል። እስኪ በእምነትና ሂሩት ቃል ሂድ። በእምነት አንተስ ምን ተሰማ ከተማችሁ በሺዎች በመጥለቅለቋ ወይም በመጎብኘቷ?
በጣም ደስ የሚያሰኝ ነው። እኔ እንኳን አጋጣሚውን ጌታ አላገኘውም ገብቼ ለማየት። ነገር ግን በቅርቡ ስከታተል ነበረ ኮንቬንሽኑን እና የባራክ ኦባማን ካምፔን እና በጣም የሚያስደስት ነበረ። ታሪካዊ የሆነ ጊዜ ስለነበረ በዚህ በታሪካዊ ጊዜ በተለይ ደግሞ እዚህ ዴንቨር ከተማ ውስጥ መደረጉ እዚህ በጣም የሚያስደስት ነው እና ለመጀመሪያ ጊዜ እንደው ብዙ አበሾች ራሱ ከዚህ ጋር ራሳቸውን አያይዘው ብዙ ሰው ያወራል አሁን ስላለው የፖለቲካ ሲቹዌሽን እዚህ እና በጣም የሚያስደስት ነው። የአፍሪካን አሜሪካን ለፕሬዚደንትሻቸውነት መቅረቡ እና ዴንቨር ውስጥ መካሄዱ የዴሞክራቲክ ኮንቬንሽኑ ታሪካዊ ቦታ መገኘት ለእኔ ከፍተኛ ደስታ ነው የተሰማ።
ነቢዩ፣ በእምነትና ሂሩት የነዋሪነት ተሳትፏችሁን ለማየት ቢረዳን አንድ ነጥብ አንስተን እንመልከት። ከተማችሁ ስፍር ቁጥር በሌለው እንግዳ በተጠቀለቀችበት ወቅት በስራ ወይም በበጎ ፈቃደኝነት አገልግሎት ሊሆን ይችላል የተሳተፋችሁባቸው አጋጣሚዎች ከነበሩ የተለየ የምትሏቸውን አጫውቱን እስኪ።
የተለየ ነገር የነበረው በእኛ መስሪያ ቤት ለሚመጡ ችግሮች መዘጋጀት ስናደርግ ነበረ። ያው እንደምታውቁት ሴኩሪቲው በጣም ሀይ ነበረ ወደ ኮንቬንሽኑ ኤሪያ እና ምናልባት አንዳንድ ችግሮች ቢፈጠሩ ሰዎች ጥቃት ቢያደርጉ እንደዚህ ለነሱ የሚደረገውን የማስ ሰርቪስ ለመስጠት ሆስፒታሉ ዝግጅት ሲያደርግ የዛኔ እኔ ደግሞ ለስራዬ ኦንኮል ወይንም ደግሞ ችግር ቢኖር
በተጠንቀቅ በማንኛውም ሰዓት
ለመጠራት መድቤ ስለነበረ በሱ ላይ ነበር ሞር ፎከስ ያደረግኩት። እንደ ነብና ለእምነት እንኳን ምንም አይነት አስተዋጽኦ ለባራክ ኦባማ ያደረግኩት ነገር ባይኖርም ስከታተል ኖር ያለሁ ግን
በቀጥታ ግን አልተሳተፍኩም።
በግሪን ካርድ ድምጽ የመስጠት እድል ስለሌለኝ ብዙም አልተሳተፍኩም።
ይሄ በተለይ ኢትዮጵያውያን አሜሪካውያን ስናገኝ ብዙ ጊዜ የምናነሳው ጥያቄ ነው። የምርጫ ሁኔታ ውስጥ እንዲህ ሞቅ ባለ ተሳትፎ የታየበት ከአሁን ቀደም እምብዛም ባለመኖሩ ደጋግመን የምናነሳው ጥያቄ ነው። ሴናተር ባራክ ኦባማን ለመደገፋችሁ በርካታ ምክንያቶች ሊኖሩ ይችላሉ፣ ከተለያየ አቅጣጫም ሊታዩ ይችላሉ። ለጊዜው አንዱ ላይ ብቻ እናተኩርና ከግል ህይወታችሁ ጋር የምታዛምዷቸው አዎንታዊ የምትሏቸው ለውጦች ተስፋ የምታደርጉባቸው ይሳካሉ ብላችሁ የምትጠብቋቸው ካሉ እነርሱን እንዲህ ሂሩት ካንቺ ልጀምርና በግል ህይወትሽ በተጨባጭ ምን አይነት ጠቀሜታ አገኛለሁ ብለሽ ታስቢያለሽ? ወይም ደግሞ እርሳቸው ባይመረጡ አጣለሁ ብለሽ ትሰጊያለሽ?
በጣም ተስፋ አለኝ። አሜሪካ አንድ ነገር በጣም ማቀው በትምህርት ቤት ደረጃም ተምሬያለሁ መከታተለውም ነገር ነው እና በየጊዜው ማድረግት እዚህ ሀገር ላይ በአንድ መንገድ ወይ በሌላ የኔን ህይወት ይነካልና አንዱም ተስፋዬ እንግዲህ ይሄ ሰውዬ ቢመረጥ ምናልባት እኛን ታክስ የምንከፍለውን በግሪን ካርድ የምንኖረውን ሰዎች አቴንሽን ሰጥቶን ምናልባት ደግሞ ድምጻችንን የምንሰጥበትና ህይወታችን ወደፊት እኛ በምንፈልገው መንገድ ለእኛ ማስተዋጽኦ እንዲደረግልን እንደሚያደርግ ተስፋ አደርጋለሁ። ከሰማሁት ንግግሮቹ ሰውየው በጣም ግልጽ ሰው ነው። ላይክ ብዙ ነገሮችን ያያል፣ ያስተውላል። ለብዙ ሌሎች አብሮት ለሚሰሩ ሰዎች እንደዚህ አይነት እድል ከፍቶ እኛን ተደማጭነት እንዲኖረን እንደሚያደርግ ተረድቻለሁ።
በእምነት
በብዙ ነገር ራሴን አዛምዳለኝ ከሴናተር ኦባማ ጋር ሱንም ተሆና ግን ከተመረጠ በኋላ ዋናው አንድ በጣም ጎልቶ የሚታየኝ ነገር የሄልዝ ኬር ወይም የጤና አገልግሎት አቅርቦት ለሁሉም ሰው በሚችለው አቅም ኳያ ሁሉም ሰው እንዲኖረው አንዳንድ ለውጦችን ያደርጋል። ምንድን ነው የሚሆነው? እንደ ባለፈው 8 ዓመት ጆርጅ ቡሽ ጊዜ እንዳለው 8 ዓመት ጊዜ ማርኬት ቤዝ በገበያ የተመሰረተ ለትርፍ ተመሰረተ ሳይሆን በሱ ፕላን እንግዲህ ሁሉም ሰው ችሎት ባለው አቅሙ የጤና ኢንሹራንስ ኖሮት ያንን ይቀይራል ብዬ አምናለሁኝ። ለእኔ በጣም ጎልቶ የሚታየው ነገር ይሄ ነው።
ነቢዩ፣
በግል ህይወቴ እንደ ማንኛውም እዚህ ሀገር እንደሚኖር ሰው በእምነትም እንዳለው በሄልት ኬር፣ በስራ፣ በኢኮኖሚው በምጠብቀው እድገት የምጠቀም ይመስለኛል። ከዛ በተጨማሪ ደግሞ እኔ አንድ ተራ ግለሰብ ከአፍሪካ ተሰድጄ መጥቼ እዚህ ድምፅ ኖሮኛል እና ሴኔተር ባራክ ኦባማ ለውጥ ከስር ወደ ላይ እንጂ ከላይ ወደ ታች አይመጣም ብሎ ነው የሚያምኑት። ስለዚህ ማንም ሰው እንዲህ በህብረተሰብ ውስጥ፣ በሰፈር ውስጥ፣ በከተማ ውስጥ፣ በስቴት ውስጥ፣ በሀገር ውስጥ በሚደረጉት እንቅስቃሴዎች ውስጥ ድምፅ እንዲኖረው ትልቅ ግፊት ያደርጋሉ። እምነታቸውም እሱ ነው። አንደኛው አላማቸውም እሱ ነው። በዚህ ምክንያት ቁጭ ብለን አይተን ሌሎቹ ሰዎች አገሩን ሲያሯሩጡት እና ፖለቲካውን ሲቀያይሩት ከማየት ይልቅ እያንዳንዳችን ማንም ብትሆን ማለት ነው ተነስተ ድምፅ ማሰማት የመቻለ ትልቅ ነገር ነው። ይሄ ደግሞ በሰላማዊ መንገድ የሚሆን ነገር ስለሆነ በጣም ደስ የሚለኝ ነገር ነው። በአፍሪካ ውስጥ እንደዚህ አይነት እድል የለንም። ለአፍሪካም ለሁሉም አገር አፍሪካ ውስጥ ትልቅ ትምህርት የሚሆን ነገር ነው። እና አንደኛ እሱ ደስ ይለኛል ተራ ሰው ሁሉም እኩል መሆኑ ለውጥ ከስሮ ላይ እንደማይመጣ መገፋፋታቸው በሙሉ በግሌ ጨምሬ ብዙ እንድሰራ ይገፋፋኛል።
ነብዩ ቀደም ብለህ ገልጸህልናልና ነው ይሄን ጥያቄ ላንተም አቀርበው። ከፓርቲው ደጋፊዎች ወይም የበጎ ፍቃድ አገልግሎት ተሳታፊዎች አንዱ እንደመሆነ በስራ አጋጣሚ የታዘብከው ሊሆን ይችላል ወይም ደግሞ የተለየ የምትለው እንደው የማይረሳ ከዚህ ትምህርት አግኝቼበታለሁ ወይም ደግሞ ለስሜቴ የተለየ ነገር አሳድሮብኛል የምትለው አይረሴ የምትለው አጋጣሚ ከነበረ?
ከዚህ ከትልቁ ስብሰባ በፊት ከተወሰነ ሳምንታት በፊት ራሳቸው ሴኔተር ኦባማ ለስብሰባ መጥተው ተጋብዤ የሄድኩበት ጊዜ ላይ በአጋጣሚ ሆኖ ተዋውቂያቸው እንደውም ፎቶግራፍ ተነስቼ አብሬያቸው አውቶግራፍም ተቀብያቸዋለሁ። ሌሎችም የስብሰባው ጊዜ የመጡ አንዳንድ አገረ ገዢዎች፣ ምክትል አገረ ገዢዎች በአጋጣሚ ሁኔታ ተዋውቅ ችያለሁ። በዚህ አጋጣሚና ደስ ብሎኛል።
አመሰግናለሁ አሉላ። ደረጀን የመሰለ ፎቶግራፍ አሳማሪ ራሱን ማን ሊያሳምረው ይሆን የሚለው ጥያቄ ነው ከተኛበት ቀስቅሼ እንዳነጋግረው ያደረገኝ። ልደውልለት።
ሄሎ
ሄሎ ደረጀ።
አቤት።
እንደምን
ነህ?
ተኝተሃል እንዴ? ምን ይተኛል? ፊትህ የተደቀነው ነገር አታውቅም እንዴ? አዲሱ ነኝ።
አዲሱ እንደምን
ነው? ደህና አደርክ?
አለ ደራቶ።
ታዲያስ
ጉንፋን ነገር ይዞኝ።
ደግነቱ የሰርግ ዕለት አትዘፍንምና ችግር አይደለም።
ደምሳይ በላሽም
ሜሪ ነች ችግር የሚሆንባት እንዳታጋባባት።
ዋናው መዳኒቱ ላይ ነች ያለችው። እሷ ደግሞ ዶክተር ኦፍ ፋርማሲ ነው።
ባለሙያ ነው ያገባኸው? እድለኛ ነህ
አይደል? ይሄን ያህል ጊዜ ጠብቄ እንግዲህ።
ስንት ዓመት ጠበቅካት?
8 ዓመት።
እንዴት ተገናኛችሁ ግን ደረጀ? በነገር ላይ
የተገናኘው እዚህ ዱከም
ስትሰራ
የነበርኩ በፎቶ ስራ ነው። እንግዲህ
መቼም ይሄ ፎቶግራፍ ብዙ አሳይተዋል። መጨረሻ ላይ አንድ ላይ ተሸነፍክ። አይታ ፎቶግራፍ አንሽኮ ማንሳት ብቻ ሳይሆን በደም ይመለከታል ያያል።
አዎ ወበትም ያያል ይመረጣል። አዎ ያል መስልኝ ይተባረክ አርጎ
ደረጀ ሊያገባ ነው ሲል እኔ በሐሳቤ መጣውን ልንገርህ። ፎቶግራፍ በሙያው ደም የበሰልክ ፎቶግራፍ አንሽ እንደመሆነህ መጠን የብዙ ሰዎችን ፎቶግራፍ ሰርግ ሲያሳምር የራሱን ማን ሊያሳምርለት ነው? የዛ ቀን እንደው ፎቶግራፍ አንሽዎችን አምኖ ይተዋቸዋል የሚል ሐሳብ ነው የመጣብኝ። ይሄ ደግሞ የብዙ ሰዎች ሐሳብ እንደሆነ ገምታለሁ። ማንንም ያሳምራንተን
እንግዲህ ሁሉ ሰው የሚጠይቀው ጥያቄ ነው። እንዴት ነው ማንንም ያነሳ ማንንም ያነሳ ነው የሚለው የነበረ ጥያቄ። ግን ያው መቼም እንሰራለን ብለዋል። ያው በደንብ እንደሚወጣ እርግጠኛ ነኝ። ምንም ጥርጥር የለኝም። በእነሱ
ጉድ ፈላባቸው። መቼም አንተ ባለሙያ ስለሆንክ እንዳንተ ካላሳመሩት አንተ ደግሞ አቃቂር ለማውጣት ያው ሙያው ስላለ ትችላለህ። በጣም ጭንቀት ነው ያንተ ፎቶግራፍ አንሺ የሚደርስበት።
አዎ ተቻለኝ መጠን ብዙም ፑሽም አላረግም ብዙም ትዕዛዝም አላበዛም። ስራዬ ነው ብዬ ያው ታዝ እንደከረምኩኝ አሁን ደግሞ መታዘዝ እንዳለብኝ አውቃለሁ። የመስሎ መታዘዝ ነው እንግዲህ የሚፈልጉት።
እዚህ ጋር እንደዚህ ሁን ሲሉ የለም እንደዚህ ነው የሚያምረው አትልም? አታስቸግርም ይሆን?
አይ እንደሱ እንኳን አስቸግራለሁ ብዬ አላስብም። ቢከዝ አን እድሜያ ስለማውቀው ከተዘጋጅቼ ጠብቃቸዋለሁ። አትሊስት
ሙሽራ እንዳረጉት ነው ደግሞ።
አዎ እንደዛ ሙሽራለት።
ሜሪ ግን ያንተን ፎቶግራፍ ማንሳት በጣም የምትወደው ይመስለኛልና የዛ ቀን ያስችላት ይሆን? አንድ ወጣ ብለህ አንሳኝ እንዳትልህ ፈራለሁ።
እሱማ አይቀርም መቼም አይቀርም።
ያንተ ፎቶግራፍ አንሺ ያን ጊዜ መጠንቀቅ አለበት። አንተ ወጣ ብለህ እሷን ስታነሳ አብሮ ሁለታችሁን መቅለብ ያለበት ይመስለኛል። አንተ ፎቶግራፍ ስታነሳ ደረጀ ብዙ ሰዎች እንዳለ ሴትም ወንድም እንግዲህ በተለይ ስለ ሴቶቹ ነው የምናወራውና እንደው ካያቸው ሴቶች ሁሉ ሜሪን የወደድክበትና አይኑን የጣልክበት ምክንያት ምንድን ነው? እሷ ላይ ምን የተለየ ነገር አየህ?
እንግዲህ የነበረን የመግባባትና ጸባይ ለጸባይ መዋደድ ሁኔታ ትንሽ ለየት ያለ ነበር። በዛ ላይ እኔ ስራዬ የሰርግ ስራ የፎቶ ስራ ስለሆነ በጣም በስራዬ ብዙ ፑሽ ታደርገኝ ነበረ። በርታ ግፋበት እያለች ያ ነገር ስለሆነ ትክክለኛ
በሙያ የምትረዳ ሰው በመሆኗ ሙያህን የምትረዳልህ ስራህን የምታከብር
በጣም ትረዳኛለች በሙያህን እና ያንን የተነሳ እንግዲህ ለወደፊትም ሰፋ ባለ ሁኔታ እንዲይዘው ትገፋፋኛለች። ያ ነገር ስለሆነ በዛ ነው።
ሩቅ ለሩቅ መሆናቸው አላስቸገረም ደረጀ? እሷ ቦስተን አንተ እዚህ ዋሽንግተን?
ለእኔ አላስቸገረም እንግዲህ
ስንት ጊዜ ቦስተን እንደበረርክ መቼም መገመት ይችላልው በዚህ በስምንት አመት ናመን
ሰርጋችን ከወጣ ነው ብር ይልክ ስምንት አመት ሎንግ ዲስታንስ ተደዋወልንበት
ስልክ
ይወደዳልና
መልካም ነው መልካም ጋብቻ ይሁንላችሁ አሎላ እስቲ ከእጮኛ ወይም ከሙሽሪት እንስማ እሷ አንተ ቀድም ያልከውን የምትደግሞ ይመስለኛል ሙዚቀኛ የሰርጉለት ቢዘፍን ኳስ ተጫዋች የሰርጉለት ኳስ ሜዳ ገብቶ ቢሰለፍ የመሳሰለውን ሙሽሪት ሜሪ የምትደግመው መሆኗን ነግራኛለች እርሱ ካላነሳኝማ ምኑን ተመሸርኩት አይነት አነጋገር
እኔም ብቻ እንደሚያነሳኝ እርግጠኛ ነኝ
የሰርጉለት
ትንሽ አንድም ሁለትም ቢሆን በስጅ መቀመጥ ስንት ሰው አድሮን እንኳን አንድ ያስፈልገዋል
ታዲያ የሰርጉለት አይደለማ ሜሪ ሌላ ጊዜ አሻለም እንዴ
አንድ መቼም ያው አይጠክንብኝም
ወጣ ብሎ አንድ
አዎ
ሙሉ ስምሽ ማን ነው
ሜሪ ሉ ጆቫኒ
ስምሽን አይቶ ሰው ምናልባት አበሻ ያላገባ ይመስለ ይሆናል
ብዙ ሰው እንደዛ ይላል ደረጃን ነው ብሎ አበሻ አንዲት አበሻ አላገባም ይላል
እንዴት ነው በጣም ደስ ብሎሻል
ማሰባቁም
ያለው ማለት
በቃ ጭንቅላቴ እንትን ብሎ
በደስታ ነው በመጨነቅ ነው ወይስ በፍርሃት ነው በምንድን ነው
ሁሉን ተደዋልቆበታል
ደረጃና አንቺ እንዴት ተገናኛችሁ ግን ሜሪ
ያጎቴ እንትን ሰርግ ነበር በንጋታውና ዱከም ራስ ልንበላ ያጎቴ ሚስዛት ሰራ ነበር
አሃ
ናሳላ ዱከም ሰራ ነበር እሷን ላያት እሷ ጋር ያው ሚዜዋ ስለነበርኩኝ
እዛ ነው አየሽው
እዛ በእሷ ተዋወቅኩት
እሷ አስተዋወቀችሽ
ወይስ
አንቺ እሷን አማላጅ ልከሽ ተዋወቅሽ?
አይ እሷ አማላጅ።
ፎቶግራፍ ማንሳት ችሎታውን እንዴት ነው የምታየው አንቺ? ታደንቂለታለሽ?
አዎ, very professional.
በጣም ጎበዝ ነው አይደለም?
አዎ።
የሱን ሰርግ ታዲያ ማን ያሳምርለት ይሆን?
ለቃሉኝ ብቻ እንደሚያነሳኝ እርግጠኛ ነኝ። ትንሽ አንድም ሁለትም ቢሆን በስጅ መቀመጥ ስንት ሰው አድሮኔ እንኳን አንድ ያስፈልገዋል። አንድ መቼም ያው አይጠክንብኝም።
መልካም በዓል መልካም ጋብቻ ይሁንላችሁ ሜሪ።
አሜን አሜን።
እግዚአብሔር ይስጥልኝ።
ሲውትር ልማድን ጉጅ ብሎ መተከ
አድማጮች አሁን የማጠቃለያ ዜናዎችን አሰማለሁ። በኢራቅ የዩናይትድ ስቴትስ ጦር ሰራዊት እንደገለጸው የአሜሪካ ወታደሮች በአንድ የተጠርጣሪ ነውጠኛ መኖሪያ ቤት ላይ ወረራ ባካሄዱበት ወቅት ተፈላጊው ፈንጂ የተጠመደበትን ሰደርያውን ለኩሶ ለአምስት ነውጠኞች ለሶስት ሴቶችና ሶስት ሕፃናት መሞት ምክንያት ሆኗል። አሜሪካውያን ወታደሮች ቡሱል ከተማ ውስጥ ተጠርጣሪው አሸባሪ ተሸሽጎበታል ተብሎ በታመነው ቤት ለመግባት ሲሞክሩ ተኩስ የተከፈተባቸው መሆኑን ጦር ሰራዊቱ ጨምሮ ገልጿል። በዚያን ወቅት ነው ተብሏል አጥፍቶ ጠፊው ነውጠኛ ሰደርያውን ፈንጂ የለኮሰው። የህብረቱ ኃይሎች አፍጋኒስታን ውስጥ አንድ አንጋፋ ተጠርጣሪ የታሊባን ጦር አዛዥ መያዛቸውን ኔቶ አስታውቋል። የሰሜን አትላንቲክ ቃል ኪዳን ድርጅቱ ዓለም አቀፍ የጸጥታ ጥበቃ አጋዥ ኃይል ዛሬ እንደገለጸው በወታደሮቹ የተያዘው የጦር መሪ ሙላ ሳኪ ዳድ ይባላል። ሳኪ ዳድ በአካባቢው ሙላ ሙጃሂድ በመባል የሚታወቃል። ረቡለት ከአንድ ሌላ ነውጠኛ ጋር በቁጥጥር ስር የዋለው ኡሩዝጋን ክፍለ ሀገር ውስጥ ነው ተብሏል። ዜናው አበቃ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ማለዳ ከንጋቱ 12 ሰዓት ላይ በሚጀምረው ፕሮግራማችን እስከምንገናኝ ከፕሮግራም አቀናባሪ ቴሌ ላይን ባካር የዛሬው የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ በዚሁ ሰናበታለሁ። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.